meu, e mai te fam et del meu vita voi. E gris per me, mon gerum neu care, in me mar mel cam neu, e mai te fam et del meu vita voi. Bebezu neger enne tawekale Nuro lingefa enne tene kale Beziga benefs enne bakenale Arfome kemet tantem mas mesmaten Gena hon teredan sentu mesade Egreser me hon gerum neu Aren me mar melkam neu E mai te fam et del neu vita hoi Egreser me hon gerum neu Aren me mar melkam neu E mai te fam et del neu vita hoi Si se muires en de mire vieta chen Si ahora ves pensete que ya chen Menem ayareka en de mes mata chen Genya bichay semo en yaro melef lef Mes mata niya gira en aguane mare Egreser me hon gerum neu Are en me mar el fam neu E mai te fam et del neu vita hoi Egreser me hon gerum neu Are en me mar el fam neu E mai te fam et del neu vita hoi De que mezmorem saihon de tu taimar Raisun de mishon que shuve tu zishar Vichau en si vertiale anda chagar Lexat ni agenyal abibaste oero Lemar askademi eruchai koi vero Egreser me hon gerum neu Aren me mar mel kam neu E mai te fam et del neu vita hoi Egreser me hon gerum neu Aren me mar mel kam neu E mai te fam et del neu vita hoi Bebezu neger enne tawekale Nuro lingefa enne tene kale Beziga benefs enne bakenale Arfome kemeten tantem mas mesmaten Gena hon teredan sentu mesade Egreser me hon gerum neu Aren me mar mel kam neu E mai te fam et del neu vita hoi Egreser me hon gerum neu Aren me mar mel kam neu E mai te fam et del neu vita hoi Si se muires en de mire vieta chen E ahora ves pensete que ya chen Menem ayareka en de mes mata chen Genya bichay semo en yaro me lef መስማትን ያግዳል ተናጓል ማር እግር ስር መሆን ግሩም ነው ቃልህን መማር መልካም ነው የማይጠፋ ምድል ነው ጌታ ሆይ እግር ስር መሆን ግሩም ነው ቃልህን መማር መልካም ነው የማይጠፋ ምድል ነው ጌታ ሆይ ልክ መዝሙርም ሳይሆን ግሱ ሳይማር ራሱን የሚሾም ከሹመቱ ሲሻር ብቻውን ሲወርድ ያለ አንዳቻ ጋር ተክሳትን ያገኛል ጠቢባ ሰውሎ ለማር አስቀድሜ ሩጫ ይቆይ ብሎ እግር ስር መሆን ግሩም ነው ቃልህን መማር መልካም ነው የማይጠፋም እድል ነው ጌታ ሆይ እግር ስር መሆን ግሩም ነው ቃልህን መማር መልካም ነው የማይጠፋም እድል ነው ጌታ ሆይ።
እግዚአብሔር ሰላም እና ጸጋ ይብዛላችሁ። ቅዱሳን እንኳን ደህና መጣችሁላችሁ።
እንኳን ደህና ቆየን።
እግዚአብሔር ይመስገን። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም እንጀምራለን። ትንሽ እንደባለፈው በአጭር ጸሎት እንጀምራለን። ጌታ ይረዳናል። ወንድማችን ማይክ አንድ ተወሰነ ደቂቃ በጸሎት ይመራናል። ወንድማችን ማይክ ኦንላይን ካለ አሁን መስመሩ ነው ዳንተ።
እሺ፣ ይሰማል አይደል?
አዎ ይሰማል ማይክ።
እግዚአብሔር ስም ተባረከ። እግዚአብሔር መልካም ነው።
አሜን
አሜን። ዛሬም ደግሞ ይህን እድል ስለሰጠ እሱ እግር ስር መሆን እንዴት መልካም ነው፣ እንዴት ትልቅ እድል ነው። አሁን የሰማነው መዝሙር ራሱ ጸሎት ነው ማለት ይቻላል። እውነቴን እግዚአብሔር ፊት መሆን ትልቅ እድል ነው። ስለዚህ እግዚአብሔርን ልናመሰግን ይገባል። እግሩ ስር ሆኖ እሱ የሚናገረውን መስማት፣ ምክንያቱም እሱ ቃሉ እንደሚል የሚረባህን የማስተምርህ በምትሄድበትም መንገድ የምመራ አምላክ እኔ ነኝ ብሎ የተናገረ በመልካም መንገድ የሚመራ በህይወት እንድንኖር የሚያደርገን ቃሉን ደግሞ ሊናገረን ያስተምረን እኛም ደግሞ ከሱ ልንሰማ ከሱ ልንማር ሰምተንም ደግሞ የምናደርግ የምንታዘዝ ሰዎች እንድንሆን እግዚአብሔር ይርዳን።
አሜን።
እሱ ሊረዳን የታመነ ነው። በዛ የሚያስፈልገንን ኃይል ሁሉ ሰጥቶናል። የሚያግዘንን ኃይል ሰጥቶናል። መንፈሱን ሰጥቶናል። ስለዚህ እኛም ደግሞ ለቃሉ ታዛዦች እንድንሆን በሰማነው ቃል ፍሬ የምናፈራበት እንጂ በዛ በሰማነው ቃል ለፍርድ እንዳይሆንብን ባለመታዘዝ ማለት ነው። ስለዚህ እግዚአብሔር ይመስገን፣ ዛሬም ደግሞ ይህን እድል ስለሰጠን እናመስግን። ይህን አምላክ ጌታ ሆይ ተመስገን። ይህን እድል ስላዘጋጀህልን፣ ይህን ጊዜ ስለሰጠህን፣ እኛም ራሳችን እንኳን ለቃሉ ቅማት ኖሮን በፊቱ እንድንሆን የረዳን እሱ ነው። ያገዘን መንፈሱን የሰጠን መንፈሱን እያመሰገንን ልባችንን ደግሞ ለዚህ ለሚናገረን አምላክ ከፍተን በመስማት ጆሮቻችንን እንዲከፍትልን አይኖቻችንን እንዲያበራልን አለሉያ እንጸልያለን። ተባረከ። እሱ ደግ አምላክ መልካም እረኛ ስለምንስግ እና ክብርሃለኝ። ዛሬም ደግሞ በፊትህ የመሆን እድል ስላገኘ እንዴት ነው እንዲህ ትልቅ መታደል ነው ጌታ። ምንም ነገር የበለጠ በምንም ነገር የማይገመት ጌታ ክቡር የሆነውን እድል ስለሰጠህ ተመስገን።
አሜን።
እግዚአብሔር ቃል እንደዚህ ይላል በዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገራቸው ነገር ነው። ምዕራፍ 15 ዮሐንስ ወንጌል ከቁጥር 1 ጀምሮ አነባዋለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። የወይን ግንድ እኔ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን ልትጫፍ ወደ ውጭ ይጣላል፣ ይደርቅማል። እነሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔም ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህም ነግሬያችኋለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እናንተም ቅርንጫፎች ናችሁ እያለ ይናገራል። እግዚአብሔር መቼም መልካም አባት ስለሆነ በሕይወታችን የማያስፈልገውን ነገር ያስወግድ፣ ብዙ ፍሬ እንድናፈራ ይፈልጋል። በዚህም ነው እሱ የሚከብረው። ስለዚህ ቃሉን እንድንጠብቅ የሚናገረንን ሰምተን በሕይወታችን ፍሬ የምናፈራበት እሱ እንዲከብር አብ በዚህ ይከፍራል እያለ ይነግራቸዋል። ስለዚህ ወገኖች እግዚአብሔር ይህን ይፈልጋል ከኛ። ቃሎቼ በእናንተ ቢኖሩ እናንተም በእኔ ብትኖሩ ብዙ ፍሬ ታፈራላችሁ ይላል። ብዙ ፍሬ ብናፈራ ደግሞ አብ ይከብራል።
አሜን፣
አሌሉያ፣
አሜን።
እግዚአብሔር አባታችንና አምላካችን ሆይ በጌታችን እና በመድኃኒታችን በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን።
አሜን።
ዛሬም ደግሞ ይህን እድል ስለሰጠህን፣ ይህን ጊዜ ስለሰጠህን፣ ይህን ሁኔታ ስላመቻቸው ተባረከ ይሁን።
አሜን።
አባቶይ እንሆ ደግሞ አንተ በሕይወታችን ብዙ ፍሬ እንድናፈራ በፍቅርህ እንድንኖር ቃልህን እንድንጠብቅ ጌታ ሆይ ደግሞ ተናግረህናል። ያም አሁን ይህ የምንሰማው ቃል ይህ የምታስተምረን ትምህርት አባቶ በሕይወታችን ብዙ ፍሬ አፍርቶ አንተ የምትከብርበት አንተ ደስ የምትሰኝበት እንዲሆን አባቶ ሕይወታችንን ብታሳምር፣ የማያስፈልገውን ነገር ከሕይወታችን አስወግደ አንተን ደስ የሚያሰኝና የሚያስከብር ሕይወት እንድንኖር ጌታ ሆይ ዛሬም ደግሞ ልትናገረን ልታስተምረን አለህና አባቶይ ሁለንተናችንን በፊት እናቀርባለን።
አሜን።
ነፍሳችንን ስጋችንን ሁሉ ደግሞ አንተ ተቆጣጠር።
አሜን።
አባቶይ እኛም ደግሞ ጌታ ሆይ እንሆ በዚህ በቃልህ ደግሞ ጸንተን እንድንኖር ፍሬ እያፈራን እንድንኖር አንተን እያስከበርን እንድንኖር እግዚአብሔር አባቶይ ይህንን የቃልህን ሸክም ደግሞ በወንድማችን ውስጥ አስቀምጠህ ዛሬም ደግሞ በሱ ውስጥ ባስቀመጥከው ጸጋ ልታስተምረን ወደ ፈቅድሃልና አባት ሆይ ወንድማችንንም እንድትረዳው ሆይ ቃልህን በግልጽነት በእውነት በመንፈስ ቅዱስ ኃይል መናገር እንዲችል እንድትረዳው እንለምናለን።
አሜን።
የምንሰማውን ጆሮአችንን ክፈት አይኖቻችንን
አሜን።
ጌታ ሆይ ቃልህ ደግሞ በሕይወታችን ብዙ ፍሬ የሚያፈራ እንዲሆን አባት ሆይ ምሆ ደግሞ ስለተዘጋጀልን ስለዚህ ጊዜና ስፍራ ሁሉ እናመሰግናለን። ጊዜ ሁሉ አንተ ክበርበት። ጌታ ሆይ ፍሬ እንዳናፈራ አንተም ክብር። እግዚአብሔር አባት ሆይ ይህን የሰማነውን ቃል ደግሞ በተለያየ መንገድ ሀሳባችን ሊሰርቅ ጌታ ሆይ እንዳንታዘዝ ጌታ ሆይ ደግሞ እንሆ የሚገዳደርን ክፉ ኃይል ሁሉ ደግሞ ጌታ ሆይ እንድታስወግድ እኛም ደግሞ በቃል ብቻ መኖር እንድንችል እንድትረዳ እንለምንሃለን።
አሜን።
ሁሉ አንተ ክበርበት በጌታችን በመድኃኒታችን። አሜን
አሜን።
ባረክ ወንድም ይስራኤል።
አሜን። ጌታ ባርክ ወንድም ማይክ።
አሜን።
እግዚአብሔር ስም የተባረከ ይሁን። በድጋሚ ሁላችሁም እንኳን ደህና መጣችሁ ልል እወዳለሁ። ከሩቅም ከቅርብም የገባችሁ በሙሉ ቀጥታ ወደ ቃሉ እንሄዳለን። ወንድማችን ወንጌላዊ ያሬድ ጥላሁን በመካከላችን አለ። ባለፈው ከቆመበት ተነስቶ እንደገናም ዛሬ ደግሞ የእግዚአብሔርን ቃል ከኛ ጋር ሼር ያደርጋል። እኛም ደግሞ በተቀመጥንበት ቦታ ሁሉ ተረጋግተን ማስታወሻ እየያዝ እንከታተላለን። ጌታ የሚናገረን እንማራለን። ጌታ ይረዳናት። ተባረኩ። የቻላችሁ ሰዎች ልጆች የማይረብሻችሁ ከሆነ ቪዲዮችን ሆነ አድርጋችሁ መከታተል ትችላላችሁ። የማይመቻችሁ ግን ያው እንዲሁ መከታተል ትችላላችሁ። ወንድማችን ያሬድ ዌልካም፣ ጊዜውን እና አየሩን እናንተና ለመንፈስ ቅዱስ አሳልፈን ሰጥተናል።
እሺ፣ እንደምን ሰነበታችሁ የትሮንዳሂም ወገኖች? ቡርደን ሀርዱ ደ
ቪሃር ደብራ
ታክ ታክ ስከልድዋ ይባላል። ቱዘን ታክ ትንሽ አላቶችን ድሮድሮ ስመጣ ኖርዌይ ውስጥ የቀሩ ናቸው። እንዴት ናችሁ? ሰላም ናችሁ? ሳምንታችሁ ጥሩ ነበር?
እግዚአብሔር ይመስገን።
ቃሉን በደንብ ሜዲቴት አደረጋችሁ? እንግዲህ ትልቁ ነገር በህይወታችን ለውጥ የሚመጣው ስንሰማው ብቻ ሳይሆን ስናሰላስለው ነው። ስለዚህ የማያሰላስል ሰው ምን ማለት እንደሆነ ልንገራችሁ። ምግብ ይበላል ግን አይዋሃድለትም፣ አይረጋም በውስጡ ማለት ነው። ስለዚህ ካለመብላት ምንም አይለይም። እና በመስማታችሁ በመካፈላችሁ ብቻ ልትረኩ አይገባም። ይሄ አንድ ነገር ነው። ግን ትልቁ ነገር ሲዋሃድ እና ኃይል ሲሆናችሁ፣ ብርታት ሲሆናችሁ፣ ጤና ሲሆናችሁ ነው ምግብ ጠቀሜታ የሚኖረው። ስለዚህ በዚህ ሳምንት ውስጥ በደንብ እንዳሰላሰላችሁት አስባለሁ። ከማሰላሰል ቀጥሎ ደግሞ የሚመጣው እርስ በርስ መነጋገር መጫወት ነው፣ ሪፍሌክት ማድረግ ነው። ስለዚህ እንደሱ እንዳደረጋችሁ አስባለሁ። እንግዲህ ይሄ ፕሮግራም ያን ሳምንት ግፋ ቢል ደግሞ የሁለት ነበር ሲታቀድ። እንደው እኔም በልቤ ሸክም ስለነበረ እና በመጀመሪያም ባየኋችሁ ጊዜ ያላችሁን መሰጠት ስላየሁኝ ገፍተነው እስከ ዛሬ ድረስ መጥቷል። የምንጨርሰው በሚቀጥለው ሳምንት ነው የሚሆነው። ምክንያቱም በሚቀጥለው ሳምንት ቃል የገባሁትን ከቁጥር 1 እስከ 11 ድረስ ያለውን ኤግዞስት እናደርጋለን ማለት ነው። ባለፉት በነበሩን ጊዜያት አይ ቲንክ ሶስት ሳምንት ይመስለኛል፣ በእነዚህ ሶስት ሳምንታት ሶስት እግዚአብሔር በበጎነቱ የሰጠንን ያደረገልንን ያገኘናቸውን የከበሩ ስጦታዎች ተመልክተናል። ታሳውሱ እንደሆነ አንደኛው እምነት ነው። የእምነትም የእምነቱንም ባህሪ ስንመለከት አንደኛ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ የጽድቅ ሥራ የተገኘ ነው። ሁለተኛ ሐዋርያቱ ከተቀበሉት ከተካፈሉት ጋር የተካከለ ነው። ሶስተኛ ክቡር ነው፣ precious ነው፣ ውድ ነው፣ ከፍተኛ ዋጋ ያለው ነው በእግዚአብሔር ፊት በአሁኑም በሚመጣው ዓለም። ይህ አይነት እምነት ተሰጠን ብሎናል። ቀጥሎ ደግሞ በዚህ እምነት በምድር ላይ ልንኖር በቀረልን ዘመን በህይወት ለመኖር እግዚአብሔርንም ለመምሰል ወይም ደግሞ እግዚአብሔር ተኮር የሆነ በፈሪሃ እግዚአብሔር የተሞላ ለእግዚአብሔር መገኘት ለእግዚአብሔር ማንነት ዕውቅና የሚሰጥ ህይወት እንድንመራ ማለት ነው። የሚያስፈልገውን ሁሉ ስለሰጠ የሚሆነውን ሁሉ ስለሰጠ ለዚህ ነገር ብሎናል። ስለዚህ እግዚአብሔርን ለመምሰል የሚያስፈልገው ነገር በሙሉ እንደተሰጠን ነግሮናል። ይቅርታ። ስለዚህ ሁለተኛውን በዚህ መልኩ አይተናል። ይሄንንም ያገኘነው ከመለኮታዊው ኃይል ነው እንደገናም ደግሞ በገዛ ክብሩና በበጎነቱ ነው። ደግሞም የጠራንን እርሱን በማወቅ ውስጥ እንደሆነ ተመልክተናል። በሶስተኛ ደረጃ ደግሞ ስለ ክፉ ምኞት በዓለም ላይ ሊመጣ ካለው ጥፋት አምልጠን ከመለኮታዊ ባህሪ ተካፋይ እንድንሆን በዛው ክብርና በጎነት እጅግ የተከበረና ታላቅ የሆነ ተስፋን ተሰጠን። ስለዚህ ባለፈው ሳምንት ያየነው ላለፈው እምነትን ለአሁን ህይወትን ለወደፊት ተስፋን እንግዲህ ተመልከቱ፣ ከኋላችን ከጎናችን እንደገናም ደግሞ ከፊታችን ተከበናል ማለት ነው በእግዚአብሔር ስጦታ። ይሄ ተስፋ ደግሞ የምን ተስፋ ነው? በስጋችንም የመለኮታዊው ባህሪ ተካፋይ መሆን ነው። ትንሣኤ ነው ብያችኋለሁ። ኢመዋቲነት ነው፣ ኢሞርታሊቲ የምንለው በእንግሊዝኛው። እንደ እግዚአብሔር አለመድከም፣ አለመሞት፣ አለመጥፋት ለዘላለም ግን በስጋ አካል ሕያው ሆኖ መኖር፣ ይሄ የእግዚአብሔር ባህሪ ብቻ ነበር፣ የመለኮት ባህሪ ብቻ ነበር። አሁን ግን የእኛም ሊሆን ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ኦኬ፣ አሁን ዛሬ የምንመለከተው ከቁጥር 5-7 ድረስ ያለውን ሐሳብ ይሆናል። አሁን ጸሐፊው ከዶክትሪን ወደ ፕራክቲስ ማለትም ከአስተምህሮ ወደ ተግባር ሺፍት ሲያደርግ ወይም ሲዞር እናየዋለን። አሁን እዚህ ጋር የምንመለከተው ጸሐፊው ጴጥሮስ ልናምነውና ልናቀው ከሚገባው ክፍል አልፎ ልናደርገው ወደሚገባን ልንሆነው ወደሚገባን ክፍል ይመጣል። ድርሻችንን የእግዚአብሔርን ድርሻ ሲያሳየን ቆይቷል። የእግዚአብሔርን በጎነት ሲያሳየን ቆይቷል። አሁን ደግሞ የኛ ድርሻ ወደ ሆነው ነገር ይመጣል። ይሄንን ነው ዛሬ የምንመለከተው። በነገራችን ላይ ለወደፊትም ቢሆን መጽሐፍ ቅዱሳችን ስታጠኑ በተለይ የአዲስ ኪዳን ክፍሎች ሁለት ነገሮች ማወቅ አለባችሁ። በየትኛውም ሀገር ስነ ጽሑፍ ወይም ሰዋሰው ግራመር በሚባለው በእንግሊዝኛው በየትኛውም ሰዋሰው ሁለት ወሳኝ የሆኑ ግሶች አሉ። verbs አንደኛው ግስ በእንግሊዝኛው indicative verb ይባላል። indicative verb ወይም ደግሞ አመልካች ግስ ይባላል። አመልካች ግስ። ሁለተኛው ደግሞ imperative verb ይባላል። imperative verb ማለት አስገዳጅ ግስ ማለት ነው። አስገዳጅ ግስ። እኔ አንድ ነገር ላለው ብዙ ጊዜ መጽሐፍ ቅዱስን በትክክል በማንበብና በመረዳት በመተርጎም ሂደት ውስጥ ትልቁ ችግራችን መገለጥ ማጣት ብቻ ሳይሆን ጥሩ የንባብ ክህሎት ማጣት ነው። ወይም revelation ሳይሆን ችግራችን good reading ነው። good reading በደንብ አናነበም። well ምናልባት እግዚአብሔር ከረዳኝ ወደፊት good reading የሚል ወይም ደግሞ የማንበብ ጥበብ በሚል መጽሐፍ ቅዱስን እንዴት ማንበብ እንደምንችል የሚረዳ መጽሐፍ ጽፋለሁ ብዬ አስባለሁ። አሁን ግን ለነግራችሁ ፈልገው በዚህ good reading ውስጥ ጥሩ መልካም ንባብ ውስጥ ግሶችን ለይተን ማየት ማለት ነው። ለምሳሌ ከምዕራፍ አንደኛ ሁለተኛ ጴጥሮስ ምዕራፍ 1 እያየነው ያለነው ክፍል ከቁጥር 1 እስከ ቁጥር 11 ድረስ ያሉትን ክፍሎች ብታነቡና ግሶቹን አውጡልኝ፣ verbዎቹን አውጡልኝ እና verbዎቹ ደግሞ ከሁለቱ የትኛው እንደሆኑ ንገሩኝ ብዬ በጠይቃችሁ የምታገኙት ብዙ indicative verbs ወይም ደግሞ አመልካች ግሶች አሉ። በዚህ ክፍል ውስጥ ብዙ ናቸው። ለምሳሌ ከቁጥር 1 ጀምሮ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ የሚለው እዚህ ውስጥ imperative verb አታገኙም። ወይም አስገዳጅ ግስ አታገኙም። የምታገኙት አመልካች ግስ ነው። ከዚህ ጽሑፍ የምናየው ምንድን ነው? ጴጥሮስ የኢየሱስ ክርስቶስ ባሪያ መሆኑን፣ የኢየሱስ ክርስቶስ ሐዋርያ መሆኑን ነው ከዚህ ማንበብ የምንችለው፣ መረጃ ነው የምናገኘው። ስለዚህ ያመለክተናል ጴጥሮስ ማን ነው የሚለው። ከዛ በኋላ ቀጥለን በአምላካችንና መድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ። እዚህ ውስጥ የምናየው ግስ አመልካች ግስ ነው። ምን እንደተሰጠን ነው የሚነግረን፣ ምን እንዳገኘን ነው የሚነግረን። እንዲህ እያልኩኝ ብቀጥል እስከ ቁጥር 4 መጨረሻ እስከ ዛሬ እኔና እናንተ ባየነው ክፍል ውስጥ የምናገኘው አመልካች ግስ ብቻ ነው። በዚህ ከምዕራፍ 1 ቁጥር 1 እስከ ቁጥር 11 ድረስ ባለው ክፍል ውስጥ የምናገኘው imperative verb ወይም ደግሞ አስገዳጅ ግስ አንድ ብቻ ነው። ያም ደግሞ ቁጥር 5 ላይ የምናገኘው ነው። ጨምሩ የሚለው ጨምሩ። ይሄ ግስ ብቻ imperative ግስ ወይም አስገዳጅ ግስ ይባላል፣ ወይም አዛዥ ግስ ይባላል። እነዚህን ማወቅ ለምን እንደሚጠቅመው ካላችሁኝ ሁልጊዜ indicative verbs ወይም ደግሞ አመልካች ግሶችን በመናገኝበት ጊዜ የተጻፈልን ዓላማው እንድናውቀውና እንድናምነው ብቻ ነው። አለቀ። ከዚያ ግን ተከትሎት የሚመጣው አዛዥ ግስ እንድናደርገው የሚፈልገውን ነገር ነው የሚነግረን። እንድንፈጽመው እንድንተገብረው የሚፈልገውን ክፍል ይነግረናል። እዚህ ጋር ማወቅ ያለባችሁ ሁለቱም ግን አንድ ላይ መሄድ አለባቸው። ምክንያቱም እንድናውቀውና እንድናምነው ብቻ የሚፈልገው ነገር ተነግሮን እንድናደርገው የሚፈልገው ነገር ካልተነገረን ሙሉ ሐሳብ አይደለም። አንድ ሁለተኛ ነገር ደግሞ ቀደም ተከተላቸው ስንመለከት እንድናደርገው የሚፈልገው ነገር በምንም አይነት ቀድሞ መምጣት የለበትም። ቀድሞ መምጣት የሚገባው እንድናምነውና እንድናውቀው የሚገባው ክፍል ነው። ለምን ካላችሁኝ ሁል ጊዜ ከእምነት በፊት የሚመጣ ሥራ የሞተ ነው። ሁል ጊዜ ሥራ የማይከተለው እምነት የሞተ ነው። ስለዚህ እምነትም ሆነ ሥራ የሞት አደጋ ሊከተላቸው ይችላል ከቀደም ተከተል መዛባት የተነሳ። ስለዚህ ሕያው እምነት ማለት ከእምነት የሚጀምር ሥራ የሚከተለው ማለት ነው። ምክንያቱም የምናምነው የእግዚአብሔርን ሥራ ነው። እግዚአብሔር ለእኛ በክርስቶስ ኢየሱስ ከኛ ውጪ የሰራውን ነው ምናምነው። ከዚያስ ያ ከኛ ውጪ ስለኛ በክርስቶስ ኢየሱስ የሰራው እግዚአብሔር ካመንን በኋላ በእኛ ውስጥ በሚኖረው በክርስቶስ የሚፈልገውን ይሰራል። በነገራችን ላይ ሥራን በተመለከተ ከኛ ውጪም ሆኖ የሰራው ክርስቶስ ነው፣ በሞቱም በትንሣኤው እኛም ውስጥ አድሮ የሚሰራው ክርስቶስ ነው። ምክንያቱም ከክርስቶስ ያልሆነ በክርስቶስ አይሆንም፣ በክርስቶስ ያልሆነ ለክርስቶስ አይሆንም። ሁሉ ከርሱ፣ ሁሉ በርሱ፣ ሁሉ ለርሱ የሚለው የሚፈጸመው እዚህ ጋር። እንግዲህ ወጣ ብዬ ስለ መጽሐፍ ቅዱስ አነባበብ ወይም አተረጓጎም ትንሽ ነገር ነግሬያችኋለሁ፣ በደንብ ያዙት። ስለዚህ እስካሁን ድረስ በነበረን ጊዜ ኢምፔራቲቭ ኢንዲኬቲቭ ግሶችን ስናይ ነው የቆየነው። ሰጠን፣ 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 ማን ሰጠን፣ ምን ሰጠን፣ እንዴት ሰጠን፣ ለምን ሰጠን፣ እነዚህን ነው ስናይ የቆየነው። ዛሬ ግን በእኛ ውስጥ ሊሰራ ሊተገበር ሊከወን የሚገባውን እግዚአብሔር ከኛ የሚጠብቀውን ውጤት እነዚያንም ስጦታዎች የሰጠበትን ምክንያት ነው ምናየው። ክፍሉን አነባዋለሁ። ከቁጥር 5 እስከ 7 ነው። አጭር ጸሎት እንጸልያለን፣ ትምህርታችንን እንቀጥላለን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ። እንጸልያለን። ቅዱስ አባቴ የዘላለም አምላክ እግዚአብሔር ሆይ ስለ ወገኖቼ አመሰግናለሁ። ምንም እንኳን በመሐከላችን ብዙ ሺ ማይልስ ርቀት ቢኖርም አንተ ግን እንዲህ ባለ መንገድ እንድንገናኝና ጸጋን እንድንካፈል ይሄንን መንገድ ስለቀየስክልን ተመስገን። በአንደኛው ክፍለ ዘመን ሮማውያን ለእድገት ለብልጽግና ዓለምን ለመግዛትና ለመቆጣጠር ብለው የሰሯቸው መንገዶች ወንጌል እንደሄደባቸው ሁሉ ዛሬም ሰዎች ተመራምረው ለኢኮኖሚ ጥቅም ለተለያየ ጥቅም የሰሯቸው እነዚህ የኢንተርኔት መንገዶች ወንጌልህ እየሄደባቸው ስለሆነ አመሰግናለሁ። እግዚአብሔር ሆይ እነዚህ ይህንን የሚሰሙ ወገኖቼ ቸል እንዳይሉ ዳተኞች እንዳይሆኑ እግዚአብሔር ሆይ ስንፍና እንዳይጠናወታቸው ነገር ግን አጥብቀው እንዲሰሙ ደግሞም አንተን እንዲታዘዙ ለበጎነት ምላሽ እንዲሰጡ ጌታ ሆይ ጸጋን እንድትሞላባቸው እጸልያለሁ። የጸጋውን ቃልህን ግለጥልን በኢየሱስ ክርስቶስ ስም አሜን። ኦኬ እስቲ በእያላችሁበት ስለዚህም ምክንያት በሉ። ኦኬ ሁላችሁም እንዳላችሁ ማን አለው ድምጻችሁን ባልሰማም ለምን እንደሄን ያስፈልኳችሁ። ስለዚህም ምክንያት ሲለን ሁሉ ጊዜ የሚወስደን ወደ ኋላ ነው። እስካሁን ስናይ ወደ ቆየነው ነው የሚወስደን። ከዚህ በኋላ ለሚለን ነገር ምክንያቱ ሰበቡ መነሾ እስካሁን ያለን ነገር ነው። እግዚአብሔር በገዛ በራሱ በጎነት ተነሳስቶ ለማይገባን ለኛ ለማንመጥነው ለኛ እነዚህን አስገራሚ ውድ ክቡር ስጦታዎችን ሰጥቶናል። በገንዘብ የማይገዙ ሺህ ዓመት እንደገና ተፈጥረን ብንኖር በስራችን ልናገኛቸው የማንችል እነዚህን ስጦታዎችን ሰጥቶናል። ለምን ሰጠን? መጠየቅ ያለበት ጉዳይ ነው። ለምን ሰጠን? ወገኖች እግዚአብሔር ሲሰጠን ጊዜ አሜን ተብሎ ብቻ አይደለም የሚቀበለው። ለምን ሰጠን? ኤፌሶን ምዕራፍ 1 ላይ ሄዳችሁ ብትመለከቱ ቁጥር 1 እስከ 14 ባለው ክፍል ውስጥ ባረከን ይላል። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ ባረከን ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንዞን ዘንድ በክርስቶስ ኢየሱስ መረጠን ይላል። በክርስቶስ ሥራ የእርሱ ልጆች እንድንሆን አስቀድሞ ወሰነን ይላል። ከዛ ግን ይቀጥልና በክርስቶስ ኢየሱስ እንዲያው የሰጠን የጸጋው ባለጠግነት የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። አያችሁ ምክንያት አለው ይሄን ያረገበት። እግዚአብሔር የሚጠብቀው ነገር አለ የሚፈልገው ነገር አለ ማለት ነው። ያንን ማወቅ ጥበብ ነው ወገኖች። ምን ፈልጎ ነው እግዚአብሔር እንዲህ ያለ እምነት የሰጠን? ምን ፈልጎ ነው እንዲህ ያለ ህይወት የሰጠን? ምን ፈልጎ ነው እንዲህ ያለ ተስፋ የሰጠን? ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ። ምን ማለት ነው? እግዚአብሔር የሰጠንን ስጦታ ማወቅና ማመን የክርስትና ህይወታችን ግማሽ ግብ ነው፣ ሙሉ አይደለም። ቤት ስንሰራ መሰረት መመስረት መሰረት መጣል የቤት ስራው ግማሽ ግብ ነው፣ ሙሉ ግቡ አይደለም። ወሳኝ ነው፣ አስፈላጊ ነው፣ ነገር ግን ግማሽ ነው። ሙሉም ይሆነው እዚያ መሰረት ላይ ስንጨምርና ስንገነባ ግንባታችንንም ስናጠናቀቅ ቤት ይሆናል፣ አገልግሎት ይሰጣል። ሙሉ ሆነ ማለት ነው፣ አላማው ተፈጸመ። አሁንም እግዚአብሔር እነዚህን ስጦታዎች ሰጥቶናል። መሰረት ናቸው እነዚህ። ከዛ በኋላ ማን ይስራው ህንፃውን ሲባል እኛ መሆናችን ይነግረናል። እኛ፣ አንተ፣ አንቺ፣ እኔ፣ እኛ ነን የምንሰራው፣ ወይም ክርስቶስ በእኛ ውስጥ ሆኖ ነው የሚሰራው። ስለዚህ ሰጠን ይልና እዚህ ጋም ይሰጠናል አይደለም የሚለው። አንተ ተነሳና ጨምር፣ አንቺ ተነሳና ጨምሪ ነው የሚለን። ጨምሩ ነው የሚለን። ጨምሩ ትእዛዝ ነው። ጥሪያችሁን ሙሉ ለማድረግ የእግዚአብሔርን ሐሳብ በሕይወታችሁ ፍጹም ለማድረግ የተጠራችሁበት ዓላማ ግቡን እንዲመታ እናንተ ልትጨምሩ ይገባል። ምን? በጎነትን። በጎነትን። ኦኬ። ምንድን ነው በጎነት? ኦ በጎነትንማ አየን። ከማ? ከእግዚአብሔር። ምንድን ነው የእግዚአብሔር በጎነት? እንዴ አንቺን መምረጡ፣ አንተን መምረጡ። ማነሽ አንቺ? ማነህ አንተ? ምንድን ነው ከቤተ ዘመዶችህ ልዩ የሚያደርግህ? ከዘር ማንዘርህ ልዩ የሚያደርግህ? ይህን እድል ካላገኙ ከሚሊዮኖች ከቢሊዮኖች ልዩ የሚያደርግህ ምንድን ነው? እንዴት ተመረጥክ? እንዴት ተመረጥሽ? ወገኖቼ ልንጠይቀው ልንረዳውም ልንገነዘበውም የማንችል ረቂቅ የሆነ የእግዚአብሔር በጎነት ነው። የገዛ በጎነቱ። ስለዚህ በጎነት ማለት ለማይገባው ሰው አስምሩልኝ፣ ይሄንን ለማይገባው ሰው የማይመጥነውን ትልቅ ስጦታ እንዲያው መስጠት ማለት ነው። በጎነት ማለት ለማይገባው ሰው የማይመጥነውን ነገር ግን የሚያስፈልገውን ስጦታ እንዲያው መስጠት ማለት ነው። በጎነት ማለት ይሄ ነው። ስለዚህ እግዚአብሔር በጎነቱን አሳይቶናል። ለዚህ እኮ ነው ምዕራፍ አንደኛ ጴጥሮስ ላይ ምን ይላል? ቁጥር አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። አያችሁ? የእግዚአብሔርን በጎነት ቀምሳችሁ እንደሆነ። እውነት ለመናገር የእግዚአብሔርን በጎነት ቀመስን እንጂ ሙሉ በሙሉ አላየነው። የእግዚአብሔርን በጎነት ሙሉ በሙሉ አላየነው። የእግዚአብሔርን በጎነት ሙሉ በሙሉ የምናየው ባለፈው እንደነገርኳችሁ ገና ጌታ ኢየሱስ ክርስቶስ ዳግም ሲመጣና ከሙታን ስንነሳ ያንን አዲስ ሰማያዊ አካል ስንለብስ ያንን ኢመዋቲነት ወይም ደግሞ አለመሞት አለመጥፋትን ስንካፈል ያን ጊዜ ብቻ ነው ሙሉ በሙሉ ልናቀውና ልንረዳው ምንችለው። አሁን ግን ቅምሻ ነው። ሊመጣ ያለውን ዓለም ኃይል የቀመሱ ብሎ እንደሚለን ቅምሻ ነው ያገኘ ነው። ስለዚህ በጎነትን አሳይቶናል እሱ። አሁን የሚቀጥለው የኛ በጎነት ነው። የኛ በጎነት ለማን ያላችሁኝ እንደሆነ የኛ በጎነት ለሌሎች የሰው ልጆች የኛ በጎነት ለተቸገሩ ኒድ ላላቸው የኛ በጎነት ለተሰደዱ የኛ በጎነት ለታመሙ የኛ በጎነት ራሳቸውን መርዳት ላልቻሉ በጎነት በጎ ማሰብ በጎ መናገር በጎ መስራት ከበጎ ነገር ጋር መተባበር ማለት ነው። በጎነት የሚለውን እንግዲህ እናንተ ኖሽክ በደንብ ይገባችኋል በያስባለው በሱ መጽሐፍ ቅዱስ መታነቡ ያላችሁ ምን እንደሚል አላውቅም። ነገር ግን እንግሊዘኛው virtue ነው የሚለው virtue virtuous መሆን በጎነት ወይም ደግሞ እንግሊዘኛው በሌላ መልኩ excellence of character ብሎ ይላል። excellence of character ስለዚህ በጎነት ማለት በጎ ማሰብ በጎ መናገር በጎ መስራት ከበጎ ነገር ጋር መተባበር ማለት ነው። ኦኬ ለማን ነው እናደርገው ያን በጎነት? ለማንም ለሚያስፈልገው እግዚአብሔር በሚሰጠን አቅም በሚያበዛልን ጸጋ ኦሬዲ ሰጥቶናል። ምንም ገና ምን ተጠብቀው ነገር አይደለም ተነስተን እናደርገው ነገር ነው። አያችሁ እኛ የወንጌል አማኞች ትልቅ ፈተና ያለብን ሰዎች ነን። ያ ፈተናችን ምን እንደሆነ ታውቃላችሁ? መጀመሪያ የሰማነው መዳን በእምነት ብቻ ነው። መዳን በጸጋ ብቻ ነው። መዳን በክርስቶስ ብቻ ነው። ይህንን የሰማነው ምክንያቱም እኛ ፕሮቴስታንት ነን። ፕሮቴስታንት የሚለውን ስም ደግሞ ያገኘነው የመጀመሪያዎቹ ሪፎርመሪስት ወይም ደግሞ የተሐድሶ መሪዎች የምንላቸው በ16ኛው ክፍለ ዘመን የተነሱት እንደነ ማርቲን ሉተር እንደነ ካልቪን እና የመሳሰሉት የተሐድሶ መሪዎች ከካቶሊክ ቤተክርስቲያን ያን ጊዜ የምዕራቡን ዓለም በአጠቃላይ ትገዛ ከነበረችው ከካቶሊክ ቤተክርስቲያን ውስጥ አፈንግጠው የወጡት ፕሮቴስት አድርገው ወይም ተቃውመው የወጡት በዚያን ዘመን ይደረግ የነበረውን መዳን በስራ ነው የሚለውን ሪፎርም አድርገው ነው። ይሄንን አድሰው ነው ኖ መዳን በስራ አይደለም መዳን በእምነት ነው ብለዋል። እኛም ያንን ይዘን ነው የቀጠልነውና የተሰበከልንም የተነገረልንም የተወራልንም ይሄው ስለሆነ አምነናል ድነናል ሃሌሉያ። ስለዚህ በየሁዱ ቤተክርስቲያን እየተገናኘን እንዘምራለን እንደሰታለን እንኖራለን እንሞታለን። ወገኖቼ እውነት ነው ወይ? ግማሽ እውነት ነው። ቀድም እንዳልኳችሁ ከእምነት በፊት የሚመጣ ስራ ሁሉ የሞተ ነው። ሰው በስራው አይጸድቅም በክርስቶስ ኢየሱስ ስራ አምኖ ነው የሚጸድቀው። ነገር ግን ያልተነገረን ሙሉ ነገር አለ። ያም ደግሞ ምንድነው? በክርስቶስ ኢየሱስ ላይ የተመሰረተ እምነት ነው የሚያድነው የሚለው እውነት እንደሆነ ሁሉ በስራ የሚገለጥ በፍሬ የሚገለጥ በተግባር የሚገለጥ እምነት ነው የሚያድነው የሚለውም ኢኳሊ እውነት ነው። ኢኳሊ እውነት ነው። እነዚህ ሁለቱ እኩል ዕነት ናቸው። ልድገምላችሁ። የሚያድነው እምነት ሕያው እምነት በክርስቶስ ኢየሱስ ሥራ ላይ የተመሰረተ ነው የሚለው እውነት እንደሆነ ሁሉ የሚያድነው ሕያው እምነት በሥራ የሚገለጥ ነው የሚለውም እኩል እውነት ነው። ስለዚህ ሥራ የሞት አደጋ ሊገጥመው ይችላል። ቀድም እንዳልኳችሁ ዕብራውያን ምዕራፍ 9 ላይ ሄዳችሁ ቁጥር 14 አካባቢ ብትመለከቱ ከሞተ ሥራ ህሊናችንን እንዳነጻ ይናገራል። ከሞተ ሥራ ማለት ምን ማለት ነው? ክርስቶስ የሌለበት የሕግ ሥራ ነው። ክርስቶስ የሌለበት የሕግ ሥራ ሰው ለመጽደቅ የሚያደርገው ጥረት የሞተ ሥራ ይባላል። ለምን ሞተ ካልን በክርስቶስ ኢየሱስ ሥራ በማመን አልጀመረም። ነገር ግን ሞትም ያጋጥመው ሥራ ብቻ አይደለም፣ እምነትም ሞት ያጋጥመዋል። ያዕቆብ ምዕራፍ 2 ላይ ሄደን ብንመለከት ከሥራ የተለየ እምነት የሞተ ነው ይለናል። ስለዚህ ሪፎርመሪስቶቹ ያላዩት ነገር ይሄ ነው። እነ ማርቲን ሉተር ይሄን አላዩትም። በድፍረት እንድል የሚያደርገኝ አላዩትም እንድል የሚያደርገኝ ምን ነው ታውቃላችሁ? ማርቲን ሉተር ከጻፋቸው ጽሑፎች አንዱ ምን ይላል? ይሄ እንግዲህ መዳን በእምነት ብቻ ነው፣ መጽደቅ በእምነት ብቻ ነው የሚለውን ለዓለም ያስተዋወቀ ጀግና በጻፈው አንድ ጽሑፉ ላይ የያዕቆብን መልእክት የእግዚአብሔር ቃል አይደለም ብሎ ጽፏል። የመጽሐፍ ቅዱስ ክፍል መሆን የለበትም፣ እንዲያውም ይቅርታ አርጉልኝ ጭድ ነው ብሎ ጽፏል። ማርቲን ሉተር ጭድ ነው ብሎ ጽፏል። ምክንያቱም እሱ የታየው ያኛው ብቻ ነው፣ እውነት ነው የታየው ነገር፣ ትክክለኛ ነገር ነው። ነገር ግን ያልታየው ነገር ምንድን ነው? ያ በክርስቶስ ኢየሱስ ሥራ ላይ የተመሰረተ እምነት ሕያው እምነት ማህተሙ ማረጋገጫው እውነተኝነቱን ትክክለኝነቱን ማረጋገጫው ሥራ ነው። ኢትዮጵያ ውስጥ አንዳንድ ቤተክርስቲያናት ፔንቴኮስታል ቤተክርስቲያናት የአንድ ሰው የመዳን ማረጋገጫው በልሳን መናገር ነው ብለው የሚያምኑ አሉ። አቃለሁኝ። ነገር ግን እኔ ነግራችኋለሁ የአንድ ሰው የመዳን ማረጋገጫው በልሳን መናገር አይደለም። በልሳን መናገር ስጦታ ነው፣ ለሁሉ የተሰጠ ነው፣ ሁላችንም ልንደማመደው የሚገባን ነው። ነገር ግን የመዳን ማረጋገጫ ልሳን ሳይሆን ስራ ነው፣ በጎ ስራ ነው። ይሄንን መጽሐፍ ቅዱስ አበክሮ ይነግረናል። እንዲያውም ከነዚህ ከሁለቱ ሌላ የሚነግረንም ነገር የለም። የመዳን ማረጋገጫ በጎ ስራ ነው። ለምሳሌ ትዝ ይላችኋል፣ ጌታ ኢየሱስ ክርስቶስ ወደ ዘኪዮስ ቤት ገባ። ዘኪዮስ እንደምታውቁት ቀራጭ ነበረ፣ በሕዝብ የተጠላ ሰው ነበረ። ጌታ ዛሬ በአንተ ቤት ልሆን ይገባኛል አለው። ቤቱ ገባ። እሱም ደግሞ ትልቅ ዝግጅት አዘጋጅቶ ጌታ ክርስቶስና አብረው የተነበሩትን ሕዝብ ተቀበለ። እሱም ጓደኞቹን ሰበሰበ። እስከዛ ጊዜ ድረስ ጌታ ኢየሱስ ክርስቶስ ስለ መዳኑ አልተናገረም። ዝም ነው ያለው። በቃ በቤት ልሆን ይገባኛል ዛሬ አለ። ወደ ቤቱ ሄደ፣ ተበላ፣ ተጠጣ፣ ምንም ነገር አላለም ጌታ ኢየሱስ። ነገር ግን ዘኪዮስ ተነሳና ጌታ ሆይ አለ። እስከ ዛሬ ድረስ ከሰዎች የዘረፍኩትን የወሰድኩትን ሁሉ ሰባት እጥፍ መልሳለሁ፣ ለድሆች ሰጣለሁ ብሎ አለ። ልክ ይህንን ሲል ጌታ ኢየሱስ ምን አለ? ዛሬ ለዚህ ቤት መዳን ሆኗል ዲክሌር አደረገ ስለ ሰውየው መዳን ለምን እንደው ዲክሌር ያደረገው ጌታ ኢየሱስ ክርስቶስ ልክ ይሄንን ሲል ነው ምክንያቱም የንስሐ እውነተኝነት ማረጋገጫ የንስሐ ፍሬ ነው ፍሬ ደግሞ የሚለውን ሁልጊዜ ያዙልኝ ይሄንን በደንብ ፍሬ ማለት ስራ ማለት ነው ፍሬ ማለት ስራ ማለት ነው ዛፍ ምን ስራ ነው ያለው ፍሬ ማፍራት ቅርንጫፍ ምን ስራ ነው ያለው ፍሬ መሸከም ፍሬ ማፍራት the only difference ምንድነው ስራ እኛው ጋር ጀምሮ እኛው ጋር ቀጥሎ እኛው ጋር የሚጨርስ ሲሆን ስራ ይባላል ከኛው በእኛው ለኛው ሲሆን ስራ ይባላል ነገር ግን አምነን ከእምነት ተነስተን እግዚአብሔር ይሄን ሰርቶልኛል ይሄን ሰጥቶኛል ክርስቶስ በእኔ ውስጥ ይኖራል ስለዚህ እሱ አሁንም በእኔ ውስጥ ይሰራል ብለን አምነን የምንሰራው ከሆነ ግን ስራ ሳይሆን ፍሬ ነው የሚሆነው ስራ እኛው ጀምረን እኛ ምንጨርሰው እኛው ምንሰራው ነው ፍሬ ግን እኛ ማንችለው እግዚአብሔርን ታምነን ምንሰራው ነው እሱ በእኛ ውስጥ እንዲሰራ የምንፈቅደው ነው ራሳችንን በመስጠት እሱ በእኛ ውስጥ የሚሰራውን ስራ ፍሬ ብለን እንጠራዋለን ስለዚህ ፍሬ ስራም አንድ ናቸው ልዩነታቸው ምንድነው ኦሪጅናቸው ነው ፍሬ ሲሆን ከሱ የተነሳ ይሆናል እሱ በእኛ ውስጥ የሚሰራው ይሆናል ስራ ሲሆን ግን ከኛው ጀምሮኛ ጋር የሚጨርስ ይሆናል ስለዚህ የተጠራ ነው ለበጎ ስራ ነው ይሄንን ዛሬ ላረጋግጥላችሁ መፈልገው እምነት ተሰጥቷችሁም ቢሆን ያንን እምነት ይዛችሁ ቁጭ ካላችሁ እንደዚሁ ሻግታችሁ ትቀራላችሁ እንጂ ምንም የምታመጡት ነገር የለም ስንት መሰረቶች ናቸው ተጀምረው መሰረት ተጥሎ በውድዋጋ ነገር ግን ህንጻው ስላልተሰራበት ሙጃ በቅሎበት ዝጎ ሻግቶ እዛው የቀሩ ስንቶች አሉ በመሰረት የቀሩ እናንተም 10 አማኞች ነን ብላችሁ ብትሉ ድኛለሁ ኃጢያቴን ይቅርታ አግኝቻለሁ መንፈስ ቅዱስ ተሞልቻለሁ ምናምን ብያለሁ ብትሉ ነገር ግን ከዚህ በኋላ መጨመር ያለባቸውን ብሪክስ እየጨመራችሁ ብሎኮቹን እየጨመራችሁ ካልሄዳችሁና ድምድማት ላይ ካልደረሳችሁ ፍጻሜ ላይ ካልደረሳችሁ በስተቀር እንደዚሁ በከንቱ ትቀራላችሁ ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ ላይ በጎነትን ጨምሩ ስለዚህ የሚፈለገው ባህሪ እዚህ ጋር ምንድነው የበጎነት ባህሪ ማን ነው የሚጨምረው አንተ አንቺ እኔ ምንድነው እንድንጨምር የሚያረጋግን እግዚአብሔር የሰራልን ስራ እግዚአብሔር የሰጠን ስጦታ እግዚአብሔር ያሳየን ቸርነት በጎነቱ ነው driving force ሊሆነን የሚገባው አንቀሳቃሽ ሞተር ሊሆነን የሚገባው ስለዚህ በጎነት እዚህ ጋር ምን ይላል ትጋትን ሁሉ ያሳያችሁ ስለሚል ምን ማለት ነው ትጋት ሁሉ ማለት ልንገራችሁ ምን እንደሆነ ትጋት ሁሉ ማለት ትጋት የሚጀመር ነገር ብቻ ሳይሆን የሚጨረስም ነው ትጋት የሚጀመር ነገር ሳይሆን የሚጨርስ ስለዚህ ትጋትን እንትን በጎነትን እስከ መጨረሻው ድረስ ይዞ መሄድ በጎነትን መጀመር ብቻ ሳይሆን እስከ መጨረሻው ድረስ ይዞ መሄድ እስከ ህይወታችን ፍጻሜ ድረስ ጌታ እስኪመጣ ድረስ እስከ መጨረሻይቱ እስትንፋሳችን ድረስ በጎነትን ይዞ መሄድ ማለት ነው። ትጋት ሁሉ ማለት አያችሁ ችግሩ እኛ በእምነት ነው የጸደቅ ነው ብለን ጽድቅ አንሰራም። ያልገባን ነገር ግን በእምነት የጸደቅ ነው ጽድቅን ለመስራት ነው። ያውም ደግሞ የራሳችንን ጽድቅ ሳይሆን የእግዚአብሔርን ጽድቅ ለመስራት ነው። ወደኛ እኮ የመጣው የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ወደኛ የመጣው አምነን እንድንቀበለው ብቻ ሳይሆን እንድንገልጠው ነው፣ እንድንሰራው ነው። ለዚህ ነው ሐዋርያው ጳውሎስ በሮሜ ላይ ከምዕራፍ 1 እስከ 11 ድረስ በወንጌል የተገለጠውን የእግዚአብሔርን ጽድቅ ከተረከልን በኋላ ልክ ምዕራፍ 12 ቁጥር 1 ላይ ሲደርስ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ እግዚአብሔርንም ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ በእግዚአብሔር በጎነት እለምናችኋለሁ። እሱ በበጎነቱ ጽድቅን ሰጥቷችኋል፣ ጽድቁን ሰጥቷችኋል። ስለዚህ ያ ጽድቁ ግን በስጋችሁ መገለጥ አለበት። ያ ጽድቅ እንዲገለጥ የእናንተ ሰውነት አስፈልጊ ነውና ሰውነታችሁን ስጡት ብሎ ይላል። ሰውነታችን የምንሰጠው እንድንጸድቅ አይደለም፣ አምነን ጸድቀናል። ሰውነታችን የምንሰጠው ያ ጽድቅ በስራ እንዲገለጥ ነው። ስለዚህ ዛሬ ለሞገታችሁ የምፈልገው ምን በጎ ስራ ትሰራላችሁ? ምን በጎ ስራ እየሰራችሁ ነው? በጎ ስራ የሆነ ጥያቄ ሲመጣ እንትን ጋር ተቸግረዋል፣ እንትን ጋር እንደዚህ ያለ፣ እንትን ጋር ምንም ሲባል የምናደርጋቸው ነገሮች ብቻ አይደሉም። በጎ ስራ ከዚህ በኋላ እስከ መጨረሻው የህይወታችን ሰዓት ድረስ ላይፍ ስታይላችን መሆን አለበት። የመኖር ምክንያታችን መሆን አለበት። We are here to do good. ለማን? ለሌሎች። እዚህ ጋር አንድ ነገር ላንሳላችሁ። ስራና በጎ ስራ የተለያዩ ናቸው። ስራ ማለት ለራሳችን የምንሰራው ለመልበስ፣ ለመብላት፣ ለመጠጣት፣ ለቤት ክራይ፣ ለዩቲሊቲስ፣ ለምናምን፣ ለልጆቻችን፣ ለቤተሰቦቻችን ብለን የምንሰራው ስራ ይባላል። ለምሳሌ ሁለተኛ ተሰሎንቄ ሄዳችሁ ብትመለከቱ ስለ ስራ በጣም ብዙ ይናገራል። ስለዚህ የማይሰራ አይብላ ይላል። እኛ ራሳችን ይላል ጳውሎስ፣ ምንም ሐዋርያት ስለሆነን መብት ቢኖረንም ግን እየሰራን አሳየናችሁ ይላል። ያ ስራ ነው። ስራ ጥሩ ነው። ስራ ጥሩ ነው። እኔ ግን አሁን እያልኩ ያለሁት ያንን ስራ አይደለም። በጎ ስራ ማለት ለራሳችን የምንሰራው ሳይሆን፣ ለቤተሰቦቻችን የምንሰራው ሳይሆን፣ ለሌሎች ለማይገባቸው የምንሰራው ነው። በጎነት እሱ ነው። ለሌሎች ለማይችሉ፣ አቅም ለሌላቸው። ምን እየሰራችሁ ነው? እባካችሁ ነግራችኋለሁ፣ የእግዚአብሔር በጎ ፈቃድ ይሄ ነው። ከዚህ በኋላ በቀረላችሁ ዘመን በርግጥ ድናችሁ ከሆነ፣ በርግጥ አምናችሁ ከሆነ፣ በርግጥ የተሰጣችሁንና የጠራችሁን አውቃችሁ ከሆነ፣ ጥሪያችሁንም አውቃችሁ ከሆነ፣ እኔ ነግራችኋለሁ፣ ጥሪያችሁ በጎ ማድረግ ነው። እኔ ጥሬን አላውቅም፣ ጌታ ጥሬን እንዲገልጥልኝ ፈልጋለሁ ምትሉ ሰዎች እኔ እጅ መጫን አያስፈልገኝም፣ መንቀጥቀጥ አያስፈልገኝም፣ በልሳን መናገር አያስፈልገኝም፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት አያስፈልገኝም፣ ዛሬ በቃሉ ስልጣን እነግራችኋለሁ፣ ጥሪያችሁ በጎነት ነው። ማንም የማይሻማችሁ መድረክ የማትፈልጉበት የማትጠ የጣሉበት ትልቅ አገልግሎታችሁ በጎነት ነው። ግን የበጎነቱ አይነት ምን አይነት ነው? እሱን ቶሎ ቶሎ ልንገራችሁ። እዚህ ክፍል ላይ ምን እናያለን? ከቁጥር 5 እስከ 7 ድረስ ሰባት ባህሪያትን ነው የምናየው። በጎነት፣ እውቀት፣ ራስን መግዛት፣ መጽናት፣ እግዚአብሔርን መምሰል፣ የወንድማማች መዋደድ፣ ፍቅር፣ ሰባት ባህሪያትን ነው የምንመለከተው። ግን አንድ ማወቅ ያለባችሁ ነገር እነዚህ ሰባት ባህሪያት የተለያዩ ባህሪያት አይደሉም። እነዚህ ሰባቱ የአንዱ ባህሪያቶች ናቸው። ለምሳሌ ገላትያ ምዕራፍ 5 ላይ ሄዳችሁ አይታችኋል። የመንፈስ ፍሬ ግን ብሎ ይላል። ከዛ 9 ነገር ይዘረዝራል። ብዙ ሰዎች 9 ፍሬዎች ያሉ ይመስላቸዋል። ስህተት ነው። 9 ፍሬዎች የሉ። 9 ፍሬዎች ቢኖሩ ኖሮ የመንፈስ ፍሬዎች ግን ይለን ነበር። አንድ ፍሬ ስለሆነ የመንፈስ ፍሬ ግን ብሎናል። አንድ ነው። ነገር ግን ምንድናቸው 9 ብለን ካልን 9 የአንዱ ባህሪያት ናቸው። ምንድነው የአንዱ? ፍቅር ነው። ልክ እንደዚሁ እዚህ ጋም የሰባቱ ባህሪያት ስንመለከት የአንዱ ባህሪያት ናቸው። የምን? የበጎነት። ስለዚህ የበጎነት ባህሪያት ምን መሆን አለባቸው? ምን አይነት በጎነት ነው ሊኖረን የሚገባው? ቶሎ ቶሎ ልንገራቸው። አንደኛ በጎነታችሁ በእውቀት መሆን አለበት። አንዳንድ ሰዎች በጎ ያደርጋሉ፣ ግን በጎ የሚያደርጉት በእውቀት አይደለም፣ በመረዳት አይደለም። ምን ማለት? እንዲያውም አንዳንዶቹ ይታለላሉ። አንዳንድ ጮሌዎች፣ አንዳንድ አጭበርባሪዎች፣ አንዳንድ ጥቅመኞች ያታልሏቸዋል። ምክንያቱም አንዳንድ ሰዎች መልካም የሚያደርጉት በተለይ ከስጦታ አንጻር፣ ገንዘብን ከመስጠት አንጻር የሚያደርጉት አንዳንዶቹ በኢሞሽናል ሆነው ነው። ነገር ግን በጎነታችንን ለማንም በጎ ነገር በምናደርግበት ጊዜ በእውቀት መሆን አለበት። ኤፌሶን ምዕራፍ 5 ላይ ሄዳችሁ ብትመለከቱ ቁጥር 17 ላይ የሚላል እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቁ፣ ቀኖች ክፉዎች ናቸውና ዘመኑን ዋጁ፣ የጌታ ፈቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ ይላል። ስለዚህ ማወቅ አለብን። ለምሳሌ እንደው ምሳሌ ነው ሰጣችሁ። በአሁን ጊዜ በውጭ የሚኖረው ዳያስፖራው ኢትዮጵያዊና ኤርትራዊ በጣም ገንዘብ ይሰጣል። ኢትዮጵያ ውስጥ ላሉ አገልግሎቶች ወይም ቤተክርስቲያኖች ወዘተ በደንብ እንደሚሰጥ የምታውቁት ዛሬ ነቢያቶች ተብለው በጣም ብዙ ገንዘብ ያላቸው በጣም በሚሊየን የሚቆጠር ገንዘብ ኖሯቸው የተለያየ ነገር የሚሰሩ ሰዎችን ስትመለከቱ ፈረንጅ እየሰጣቸው አይደለም። ምክንያቱም ኢትዮጵያዊው ስለሚሰጥ ነው። ነገር ግን አንዳንድ ጊዜ ምን ያለው ከተማ ውስጥ ለሚኖር ብዙዎች ለሚሰጡት በጣም ገንዘብ ላለው ጥሩ መኪና እየነዳ ጥሩ ቤት ውስጥ እየኖረ የተንደላቀቀ ኑሮ እየኖረ ለሚኖረው ሰው ከውጭ ድረስ ሄደው ሲጨምሩ ታያላችሁ። ነገር ግን አፋር ውስጥ፣ ሶማሌ ውስጥ፣ ቤንሻንጉል ውስጥ በነፍሳቸው ተወራርደው ወንጌል የሚሰብኩ ጥቂት ሰዎችን ይዘው መከራ እየተቀበሉ ወንጌል ለሚሰብኩ የወንጌል አገልጋዮች የሚያስባቸውም የለም። ለምን ሚዲያ የላቸውም? ለምን ከተማ መሃል አይደሉም? ለምን ከተማ ውስጥ ትልቅ ቤተክርስቲያን ከፍተው ሰው ሰብስበው የሚሰብኩ አይደሉም? አንዳንድ ጊዜ አቃለሁኝ እንደነዚህ አይነት በጣም ስማርት የሆኑ ሰዎች ወደ እናንተ በሚመጡበት ጊዜ ወገኖች ብዙ ገንዘብ ሰብስበው ይሄዳሉ። ሰው ይሰጣል፣ መልካም ነው። ነገር ግን በጎነታችን በእውቀት ቢሆን ይመረጣል። ስለዚህ በበጎነታችን ላይ ምን እንጨምር? እውቀትን እንጨምር። አንዳንዶቹ ያለ እውቀት ያደርጉና በኋላ ዲስከቨር በሚያደርጉት ነገር ተስፋ ይቆርጣሉ፣ እዛ ጋር ያቆሙታል በጎነታቸው። ሁለተኛው በእውቀት ላይ ደግሞ ራስን መግዛትን ይላል። ራስን መግዛት የሚለው ቃል እንግሊዘኛው self control ወይም sober መሆን ብሎ ይለዋል። ምን እንደሆነ ባጭሩ ልንገራችሁ። ብዙ ጊዜ በጎ በምንሰራበት ጊዜ ጠንቅ የሚሆነን እንቅፋትም የሚሆነን ራስን መውደዳችን ነው፣ ራሳችንን ማስቀደማችን። ራሱን የሚወድ ሰው ራሱን የሚያስቀድም ሰው ለበጎነት ለበጎ ስራ አይመችም። ምን ማለት ነው ካላችሁኝ፣ ለራሳችን ቅድሚያ እንድንሰጥ፣ ወይ ይሄንን ፋሽን ልብስ ሳልገዛ፣ ወይ ይሄንን ቤት እንትን ሳልል፣ ወይ ይሄን አፕግሬድ ሳላረግ፣ ወይ እንትን ሳልል እንዴት ለሌላው አደርጋለሁ እያልን ብዙ ጊዜ አይታችሁ ነው። ኑሮ ልንገራችሁ አይደለ፣ ኑሮ ኢላስቲክ ነው። ምን ማለት መስላችሁ? በከተታችሁበት ቁጥር እየተለጠጠ ይሄዳል። የሆነ ቦታ አቁመን ይበቃናል ብለን ራሳችንን ገዝተን መኖር ካልጀመርን በስተቀር ለበጎነት የሚተርፍ ነገር አይኖረንም። ስለዚህ ራስን የመግዛትን ባህሪ መጨመር አለብን። ይሄ ባህሪ ደግሞ ተሰጥቶናል። ሁለተኛ ጢሞቴዎስ ምዕራፍ 1 ላሄዳችሁ ብትመለከቱ እግዚአብሔር የኃይል የፍቅርና ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። ራስን የመግዛት መንፈስ ተሰጥቶ፣ ስለዚህ ያንን መጨመር መቻል አለብን። ይቀጥልና ራስን በመግዛትን መጽናትን ይላል። መጽናት የሚለው ቃል መቻልን፣ መቋቋምን፣ አለመበገርን፣ ተስፋ አለመቁረጥን፣ ስፍራ አለመልቀቅን የሚያሳይ ቃል። ብዙ ጊዜ የበጎ ስራ ለመስራት ስትነሱ ብዙ አይነት ተቃውሞ ይመጣባቸዋል። ብዙ አይነት እንቅፋት ይመጣባቸዋል። አንዳንድ ጊዜ ለበጎነት ብላችሁ ባደረጋችሁ ነገር ሰዎች ስማችሁን ሁሉ ሊያጠፉ ይችላሉ። እንደዚህ ሲሆን አንዳንዶች እርግፍ አድርገው ይተውታል። ነገር ግን በጎነታችን ዳር እንዲደርስ እስከ ፍጻሜ እንዲሄድ በመጽናት ላይ የተመሰረተ መሆን አለበት። ስለዚህ የመጽናትን ባህሪ መጨመር አለብን። እኛውንን ምን ጨምረው? በመጽናትም እግዚአብሔርን መምሰል ይላል። እግዚአብሔርን መምሰል የሚለው ቃል የሚያሳየው እግዚአብሔርን ማዕከል ያደረገ እግዚአብሔርን በመፍራት ላይ ለህልውናው፣ ለፕሬዘንሱ፣ ለፈራጅነቱ እውቅና በመስጠት ላይ የተመሰረተ ህይወት ማለት ነው። እንዲያውም ትክክለኛው ትርጉም የእግዚአብሔርን መምሰል ሬቨረንስ ነው፣ ፈሪሃ እግዚአብሔር። ስለዚህ በጎ ስራችን ላይ እግዚአብሔርን የማንፈራ ከሆነ ዛሬ ልንገራችሁ አይደለ፣ አፍሪካ ውስጥ አንድ የተጻፈ መጽሐፍ አለ፣ በጣም በጣም ብዙ የተነበበ በእርዳታ ድርጅቶች ላይ የተጻፈ ነው። ምን ይላል? Lords of Poverty ይላል። Lords of Poverty ምን ማለት ነው? በድህነት የበለጸጉ ማለት ነው። ምክንያቱም እነዚህ ሰዎች የእርዳታ ድርጅቶች ገንዘብ የሚሰበስቡት ድሆችን እንርዳ ብለው ነው። ነገር ግን እነሱ ናቸው ሀብታም የሆኑት at the end of the day። ኢትዮጵያም ውስጥ ኤንጂኦ የጀመሩ ሰዎች መጨረሻ ላይ ሀብታም ሆነው ነው የሚጨርሱት። ኢትዮጵያ ውስጥ ማን ነው ቪኤት የሚነዳ መኪና በጣም የሚሊየን ብር መኪና የሚነዳ ብትሉኝ፣ አሜሪካ ውስጥ ኢትዮጵያ ውስጥ ማን ነው እንደዚህ አይነት ኑሮ ያለው ማን እንደዚህ ብላችሁ ብትሉኝ፣ ኢትዮጵያ ውስጥ ማን ነው ልጆቹን ወደ ውጭ ልኮ ማስተማር የሚችል ብትሉ፣ ኤንጂኦ የሚሰሩ ሰዎች ናቸው። ዋይ? ምክንያቱም በበጎ ስራ ውስጥ ስትሰማሩ እግዚአብሔርን የማትፈሩ ከሆነ ችግር ውስጥ ትገባላችሁ። ችግሩ ያ ብቻ አይደለም። በምናደርገው ነገር እግዚአብሔርን አለመፍራት ብቻ ሳይሆን እግዚአብሔርን ፈርተን በትክክል በንጽህና ብናደርግም ነገር ግን በኋላ ክብሩን እኛ እንወስዳለን፣ ምስጋናውን እኛ እንወስዳለን፣ አፕሪሺየሽኑን እኛ እንወስዳለን። ነገር ግን ክብሩ ለእግዚአብሔር ይሆን ዘንድ እግዚአብሔርን በመፍራት ልናደርግ ይገባል። እግዚአብሔርን መምሰል የሚለው ይሄን ነው። ይሄን መጨመር አለብን። እግዚአብሔርን በመምሰል ደግሞ የወንድማማች መዋደድ የሚለው ቃሉ በጣም ይገርመኛል። ፊላደልፊያ ነው የሚለው። ፊላደልፊያ ሲባል ብዙ ሰዎች እዚህ አሜሪካ ውስጥ ፔንሲልቬኒያ ውስጥ ያለ ትልቅ ከተማ ነው የሚመጣላቸው። ፊላደልፊያ የግሪክ ቃል ነው። ምን ማለት ነው? የወንድማማች መዋደድ ማለት ነው። እንግሊዘኛው አንዳንዴ ብራዘርሊ ላቭ ብቻ ሳይሆን ብራዘርሊ ካይንድነስ ብሎ ነው የሚተረጉመው። ወንድማዊ በጎነት። ስለዚህ ለምንድነው ቃሉ የሚደንቅህ ካላችሁኝ፣ የሶስት ቃላት ጥምረት ነው። ፊሊያ አ ደልፊያ፣ ሶስት ቃሎች ፊሊያ አ ደልፊያ። ፊሊያ ማለት ፍቅር ማለት ነው። ፊሊያ ማለት ፍቅር ማለት ነው። አ ደግሞ እንደ ቅጥያ ነው። ደልፊያ ማለት ደግሞ ለብቻው ማህፀን ማለት ነው። ማህፀን አደልፊያ ሲሆን ከአንድ ማህፀን ማለት ነው። ከአንድ ማህፀን አንድ ማህፀን ማለት ነው። ስለዚህ ምን ማለት ነው? የወንድማማች በጎነት ማለት ነው። ለምንድን ነው ይሄንን የሚለን? ብዙ ጊዜ ይሄን ክፍል ሳስብ፣ ይሄን ቃል ሳስብ ትልቅ ነገር የሚገባኝ ቀጥሎ ካለው ጋር ሳይሆን ነው። የወንድማማች መዋደድ፣ ወንድማዊ በጎነት ካለ በኋላ ፍቅርን ጨምሮ ይላል። ፍቅር የሚለው አጋፔዮ ነው የሚለው። አጋፔዮ። ኦኬ፣ ለምን ደጋገመው ካላችሁኝ ምን ማለቱ ነው? በጎነታችን መጀመሪያ ለአማኞች መሆን አለበት። መጀመሪያ ለእግዚአብሔር ቤተሰቦች መሆን አለበት። ለሃይማኖት ቤተሰቦች መሆን አለበት። ከዛ በኋላ ግን ቅድሚያ ለእምነት ቤተሰቦች ከሰጠን በኋላ ቀጥሎ ለሰው ሁሉ መሆን አለበት። ለሰው ሁሉ። ለዚህ ነው ይሄንን ቀደም ተከተል የምናገኘው። ለምሳሌ ገላትያ ምዕራፍ 6 ላይ ነው። ገላትያ ምዕራፍ 6 ላይ ምን ይላል ጳውሎስ? ባንዝልም በጊዜው እናጭዳለንና እንግዲያስ መልካም ስራ ለመስራት እንትጋ። ለሰው ሁሉ እንግዲያስ ጊዜ ካገኘን ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ ይለናል። ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ይሲ መጀመሪያ ለሃይማኖት ቤተሰቦች ይልቁንም ነው የሚለው። እዚህ ጋር የምናየው መጀመሪያ ለወንድሞች ለእህቶች፣ ከዛስ ለሰው ሁሉ አጋፔው ማለት ለፍጥረት ሁሉ ያለን ፍቅር ነው። ስለዚህ ይሄን ክፍል ስንደመድም ምንድነው የሚያስተምረን ካላችሁኝ ወገኖቼ እግዚአብሔር እነዚያን ሁሉ የሰጠን የሰራልን በጎነትን ያሳየን የሚፈልገው ግብ ከኛ የሚሻው ነገር እኛ ተነስተን በዚህ እሱ በጣለው መሰረት ላይ በጎን ስራ እንድንሰራ ነው። በእውቀት የሆነ ራስን በመግዛት የሆነ በመጽናት የሆነ እግዚአብሔርን በመፍራት የሆነ ለወንድሞች ለእህቶች ቀድሚያ የሚሰጥ የሆነ ደግሞ ለሰው ሁሉ የሆነ በጎነትን እንድናደርጋ ወገኖቼ ከዛሬ ጀምሮ አንድ ነገር ከናንተ ይጠበቃል። ያም ደግሞ በገንዘባችሁ በጊዜያችሁ በጉልበታችሁ በስኪላችሁ ወይም በሙያችሁ በእውቀታችሁ ባላችሁ ነገር ሁሉ እግዚአብሔር በሰጣችሁ ጸጋ ሌሎችን ልታገለግሉ ሌሎችን ልትረዱ በጎ ልታደርጉ ይገባችኋል። ለሰው ሁሉ በጎ ልትሆኑ ያስፈልጋችኋል። ከቃል ጀምሮ አይታችሁ እንደሆነ ዛሬ ፌስቡክ ላይ በዚህ ዘመን ሰው ሁሉ ይጽፋል ግን ኮሜንቶችን ሳይ ምን ያህል በጎነት ከሰው እንደራቀ የማየው ስድብ ተቃውሞ ጽንፍ የረገጠ ሐሳብ ነቀፋ ትችት ኢቭን ኮሜንቶቻችን ላይ እንኳን በጎነት አይታይ። ስለዚህ በምናደርገው ነገር በምናስበው ሁሉ ለሰዎች ከዛሬ ጀምሮ በጎናስብ ለዚህ ተጠርተናል። ለሰዎች ሁሉ በጎን እናገር በጎን ጻፍ ለሰዎች ሁሉ በጎን ስራ ሮሜ ምዕራፍ 12 ላይ እንደተጻፈልን ከበጎ ስራ ሁሉ ጋር እንተባበር። ገንዘብ ሊገዛው የሚችል ትልቅ የከበረ ነገር ምን ነው ታቃላችሁ? በጎ ስራን መስራት ነው። በዚህ እግዚአብሔር ደስ ይለዋል፣ እኛ ምን ደስታለን። እነዛም በጎ የሚደረግላቸው ይደሰታሉ፣ ሁሉ ተደሰተ ማለት ነው። በዛውስ ሊከፋው የሚችል ሰይጣን ብቻ ነው። በሚቀጥለው ሳምንት የመጨረሻው ክፍለ ጊዜያችን እነዚህን ባህሪያት ጨምሮ የተባልናቸውን ብንጨምር ምን እናገኛለን? ባንጨምርስ ምን እናጣለን? የሚለውን እንመለከታለን። እግዚአብሔር ይባርካችሁ። አጭር ጸሎትን ጸልይና እንጨርሳለን። የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አባት ሆይ ስለነዚህ ወገኖቼ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ጌታ ሆይ ቃልህ ተገኝቷል፣ እኔም በልቼዋለሁ፣ በስምህ ተጠርቻለሁና ቃልህ በልቤና በአፌ እንደማር ጣፈጠ ተብሎ ልጻፈ ይህ ቃል ይጣፍጣቸው፣ ይህ ቃል ህይወት ይሆናቸው። ጌታ ሆይ ይህ ቃል አስተሳሰባቸውን ይቀይር። ይህ ቃል ጌታ ሆይ በኢየሱስ ክርስቶስ ስም ለበጎ ስራ ያነቃቃቸው። እግዚአብሔር ሆይ እነዚህ ወገኖች ከዛሬ ጀምሮ በጊዜያቸው በጉልበታቸው በእውቀታቸው በገንዘባቸው በውስጣቸው ባሉ ልዩ ልዩ ጸጋዎች ሁሉን በፍቅር እንዲያገለግሉ እንዲያካፍሉ እንዲረዱ በጎ ስራን እንዲሰሩ እንድትረዳቸው ጸልያለሁ። አሜን። ቃል በውስጣቸው ይሁን ይስራ ፍሬ እስኪያፈራ ድረስ አትተዋቸው።
አሜን።
ኢየሱስ ክርስቶስ።
አሜን።
አሜን። እግዚአብሔር ይባርካችሁ።
አሜን። አሜን። አሜን።
ተባረክ ተባረክ። ወንድማችሁ
እግዚአብሔር ስም የተመሰገነ ይሁን።
አሜን።
ዛሬም እግዚአብሔር ቃሉን ልኮልናል። አስተምሮናል። የሚደንቅ የሚገርም እግዚአብሔር ቃል ዛሬ ተነግሮናል። ግን ለመደነቅ ብቻ ሳይሆን እንድንለወጥበት የተማርነው ነገር እግዚአብሔር በውስጣችን ፍሬ እንዲያፈራ ትጋትን እንድንጨምር እንዲሁ እንግዲህ መልሽ ያሳስባችኋለሁና እናንተንም የሚገርም ነው። በእውነት እኔ ተገርም ያለው ተደንቅ ያለው ተምሬበታለሁ ብዙ ነገር። ግን ከመደነቅ አልፌ የምጠቀምበትን ጸጋ እግዚአብሔር እንድሰጠኝ ጸልያለሁ። ጌታ ይረዳናል። ድለኞች ነን እውነቱ በዚህ ቦታ ተገኝተን ባለፈውም እንደተነጋገር ነው ጌታ ረድቶናል በጣም 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 እና እዚህ ተገኝታችሁ ከዚህ ማዕድ የተቋደሳችሁ ዩ አር ብሌስድ ሁላችሁም ማለት ነው። ጌታ ረድቷችኋል። ከእግዚአብሔር ካልሆነ ይሄ ከሰው አይሆንም በእውነት። እና ብዙዎቹ ሌላ ቦታ ናቸው አሁን በዚህ ሰዓት። እና ግን እናንተ ደግሞ የእግዚአብሔርን ቃል ፈልጋችሁ መጣችሁ ከእግዚአብሔር ስር ቁጭ ብላችሁ ስለተማራችሁ እግዚአብሔር ይባርካችሁ በእውነት። ጌታ ይባርካችሁ። እና እስቲ ከመዝጋታችን በፊት የተሰማው ሰው ካለ የሆነ ነገር ማለት ፈልጋለሁ የሚል ካለ አንዳንድ ደቂቃ ለሁለት ሰዎች እሰጣለሁ። እና ምናልባት ውስጣችሁ ላይ የቀረ ነገር ካለ መናገር እፈልጋለሁ ጌታ ተናግረውኛል የምትሉት ሰዎች ካላችሁ እንትን እንላለን። ካልሆነ ግን በሚቀጥለው መጨረሻ ከያሬድ ጋር በምኖርም ፕሮግራም በኋላ አሁን በተማራችሁት ነገር ላይ ሀሳብ ብኖራችሁ ጥያቄ ብኖራችሁ ቀደም ብላችሁ እያስተካከላችሁ አንድ ቀን እንዲሁ በጋራ ደግሞ ዲስከሽን ታይም እንድኖረን በውስጣችሁ ጥያቄ የምፈጥር ብኖ ካለ ቀድማችሁ ጥያቄ ያዘጋጁና እንነጋገርበታለን ዲስከስ እናደርጋለን። ለዛሬ ግን ምናልባት አንድ ሁለት ሰዎች እኔ የሆነ ነገር መናገር እፈልጋለሁ የምትሉ ካላችሁ ድል ሰጣችኋለሁ። እጅ አውጡና እንትና ሃሌሉያ። ሲሄዱ
ጌታ ኢየሱስ ይመስገን።
አሜን።
ሳምንታት ሁሉ በጣም ጌታን ስደሰት የእግዚአብሔርን ቃል እንጆይ ሳደርግ ነበር። ከመጀመሪያው ቀን ጀምሮ እስካሁን ድረስ ልቤ ሁሌም እንደራደ ጌታን እንደወሰድኩኝ ነው። ግን በውስጤ ደስ ካሉኝ እና ከቀሩልኝ አንድ ሁለት ነጥቦች መናገር ወዳለሁ። የመጀመሪያው በመጀመሪያ ቀን እየተማር ነው መቆፈር የሚለው ነበረ። እግዚአብሔር የሰጠንን በጎ ስጦታዎች ማለት ነው። እግዚአብሔር ከሰጠን ስጦታዎች ከሶስቱ አንደኛው እምነትን በምንማርበት ቀን ላይ ወንድማችን ስለ መሰረት የእምነታችን መሰረት የሆነው ጌታ ኢየሱስ ነው። ግን በዛ ላይ ለምንገነባው መሳሪያ መቆፈር አለብን የሚል ቃል ነግሮን ነበርና በቃ እኔም እቆፍራለሁ፣ በቃ ለበር አደርጋለሁ፣ የጌታዬ ቃል ውስጥ ጊዜን አጠፋለሁ፣ በቃ እበላለሁ የጌታን ቃል ብዬ በቃ ያ በጣም ተች አድርጎኝ ነበረ። እና በውስጤ በቃ ህያው የሆነው ይህ የእግዚአብሔር ቃል በጎነቱን የገለጠበት የመለኮቱ ኃይል ደግሞ በእኔ እንዲሰራ ጌታ ኢየሱስ ክርስቶስን ከሙታን ያስነሳው ያ ኃይል በእኔ ኦፕሬት እንዲያደርግ በቃ ይህንን ቃል እዛ ቃል ላይ ራሴን እሰጣለሁ የሚል ነገር ውስጤ ቀርቶ እሱን ሳብሰለስል ነበር። በሁለተኛው ቀን ደግሞ በሶስተኛው ቀን ክቡር ስለሆነው ተስፋችንም ተምረን ነበር። እና በቃ ይሄ ተስፋ የማይንሸራተት ብልጭልጭ ያልሆነ የዘላለም ተስፋ ነውና ያ ተስፋ በቃ አጽንቼ በዚህ ጌታዬ ላይ ለብር እንዳደርግ በቃ ኃይልን ሰጥቶኛል። ዛሬ ደግሞ መጨመር የሚል ቃል ተጨመረልኝና በቃ ጌታን እባርከዋለሁ እጨምራለሁ። እምነቴ በስራ እንዲታይ በቃ ቃሉን እየበላሁ ከወንድሞች ጋር እንደዚህ ህብረት እያደረግኩኝ በቃ መልካም የሆነውን በጎነት እጨምራለሁኝ እና ጌታ ኢየሱስ ስሙ ይባረክ። ይህ በህይወቴ በቃ መሰረታዊ የሆነ ነገር ማለት የተቀበልኩትን ብቻ ሳይሆን እንዲጸናልኝ ሙሉ የሆነ መዳን የሆነውን ማለት ነው። እምነቴ ከስራ ጋር እንዲዋሃድ ለካ ለዚህ ነው ብዙ ጊዜ አንሳቲስፋይድ የምንሆነው ማለት በቃ ተቀብለ ነው ከዛ ግን ስለማይሆን ፍሎውም አይኖረው እና ጌታ ይመስገን ጌታ ኢየሱስ አብዝቶ ይባርክ። ከጸሎት ጋር ከመንፈሴ ጋር አዋህደዋል። አሜን
አሜን። ጌታ ይባርክ። ሸዲው ሌሎቻችሁም ምናልባት ካላችሁ እንደዚህ ተመሳሳይ ሀሳብ ሊኖር ይችላል። አንድ ተጨማሪ ሰው እስቲ መልካም እንግዲህ ጌታ ኢየሱስ ክርስቶስ ይባረክ። ያ ሁላችን ባለፈው ወንድማችን እንዳለው ብዙ ህቶች በዚህ አርስት ላይም ዲስከስ ያደረጉ ነበር። እንደ ቤተክርስቲያንም የጸሎት አርስት አድርገውም የጸለዩበት ነበር። በጣም ደስ የሚል ነበር። ጌታን ይባርካሉ። እንደዛውም በእኛ ጉባኤ መሃልም ይሄ ቃል አልፎ እየሰራ ስለሆነ እየተጠቀምንበትም ስለሆነ ብዙ ሰዎችም እየተነኩ ስለሆነ ጌታን እንባርካለን። እና ትጉ እንደተባባል ነው። በዚህ ቃል ደግሞ ሜዲቴት እናርግ። ዛሬ በተማርነው ነገር ላይ ማስታወሻ በያዛችሁ ሪከርድ የተደረገም ስላለ እሱንም እየሰማችሁ በውስጣችሁ እያመላለሳችሁ በቃ ህይወት እንድኖረን እንድንኖርበት እና እንድንተጋ ይሁን። በተረፈ ሳምንት እንገናኛለን። ምሽታችሁ የተባረከ ይሁን። እዚህ ኖርዌይ እና አውሮፓ አካባቢ ያላችሁ ሌሎቻችሁም ደግሞ ከሩቅ አካባቢ የመጣችሁ ያደድን ጨምሮ ከአሜሪካና ከኖርዝ አሜሪካ እና ካናዳ ያላችሁ ደግሞ መልካም ቀን ይሁንላችሁ። እንወዳችኋለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ባይ ባይ።
አሜን። ተባረከው።